የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ የሳምንታዊ ፕሮግራማችን ጀምረናል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን እንደተለመደው ከአሸናፊ ዜና እንጀምራለን። አሸናፊ፣ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጻችን የምትከታተሉን ኢትዮጵያውያንና ትውልድ ኢትዮጵያውያን ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ለዚህ ረቡዕ መጋቢት 12/2010 ነው ዜናውን ቀጥታ ማሰማችሁ። አሸናፊ ብርሃኑ ነኝ። የሰሞኑን ዋና ዋና ሀገር ቤት ዜናዎች፣ ከሞያሌና አካባቢ የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ መሆኑ ተገለጸ። የኢህአዴግ ምክር ቤት ስብሰባውን ጀምሯል። ሶስተኛው ዙር የታላቁ ህዳሴ ግድብ የቦንድ ሽያጭ ሳምንት ጀምሯል። በተመሳሳይ በውጭ ሀገር የሚኖሩ ኢትዮጵያውያን በግድቡ ግንባታ ላይ ለማሳተፍ 500,000 እቃዎች ተዘጋጅተዋል የሚሉት ናቸው። ሌሎች ዜናዎችም አሉን። እንደው ሰው ሁሉ በሰሞኑ አብዴት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎቹን በዝርዝር በኦነግ የተሳሳተ ወሬ ከሞያሌና አካባቢው ወደ ኬንያ ተፈናቅለው የነበሩ ዜጎች አብዛኞቹ ወደ ቀያቸው መመለሳቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት አስታውቋል። ኮማንድ ፖስቱ ባወጣው መግለጫ ኦነግ በቅርቡ በሞያሌና አካባቢው ጥቃት ሰነዝራለሁ እያለ በህዝብ ላይ መሰረተ ቢስና የተሳሳተ ወሬ በመንዛት ህዝቡ እንዲፈናቀል ማድረጉን ጠቅሷል። እዚህም 7-8,000 የሚገመቱ ሰላማዊ ዜጎች ወደ ኬንያ በመሸሽ መፈናቀላቸውን አስተዋል። ሆኖም የሀገር ሽማግሌዎች፣ አባገዳዎችና በአካባቢው የሚገኘው ኮማንድ ፖስት ያካሄዱት የጋራ ጥረትና የህዝቡ ፍላጎት ታክሎበት አብዛኞቹ ተፈናቃዮች ወደ ቀያቸው መመለስ መቻሉን ኮማንድ ፖስቱ አስታውቋል። እስካሁን ከተመለሱት ባለፈም ቀሪዎቹን ተፈናቃዮች እንዲመለሱ ለማድረግ ተከታታይ ስራ በመስራት ላይ መሆኑንም ኮማንድ ፖስቱ ገልጿል። በአሁኑ ወቅት የሞያሌ ከተማና አካባቢው ነዋሪ በተረጋጋ ሁኔታ ሰላማዊ የሆነ የዕለት ተዕለት ተግባሩን በማከናወን ላይ ይገኛል ብለዋል። የኢህአዴግ ምክር ቤት ስብሰባ ትላንት መጋቢት 11/2010 ከቀጥር በኋላ ተጀምሯል። የኢህአዴግ ስራ አስፈጻሚ ኮሚቴ ከመጋቢት 2/2010 ጀምሮ በዝግ ሲመክር መቆየቱ የሚታወስ ሲሆን ስብሰባውም ከትላንት በስቲያ መጋቢት 10/2010 አጠናቋል። የስራ አስፈጻሚ ኮሚቴ አባላት ግማሽ ቀን ረፍት ካደረጉ በኋላ የምክር ቤት ስብሰባ በዝግ መካሄድ ጀምሯል። 180 አባላት ያሉት የኢህአዴግ ምክር ቤት በዋናነት በኢህአዴግ ስራ አስፈጻሚ ኮሚቴ ከገምግሞ በሚቀርብ ሪፖርትና ለኢታ ይጠቅማል በተባለ ሰነድ ላይ እንደሚወያይ በመጨረሻም የድርጅቱ ሊቀመንበር እንደሚመርጥ ታውቋል። ሶስተኛው ዙር የታላቁ ህዳሴ ግድብ የቦንድ ሽያጭ ሳምንት ከትላንት በስቲያ በይፋ ተጀምሯል። በታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት መሪነት የሚካሄደው የቦንድ ሽያጭ እስከ መጪው ሰኞ መጋቢት 17 እንደሚቆይ ተገልጿል። ሽያጩን ለማከናወንም በመላ ሀገሪቱ ከ200 በላይ ጊዜያዊ ጣቢያዎች የተከፈቱ ሲሆን በአዲስ አበባ ሁሉም ክፍለ ከተሞች 92 ጊዜያዊ ጣቢያዎች መከፈታቸውን ምክር ቤቱ አስታውቋል። የታላቁ ህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ምክር ቤት እንዳስታወቀው የቦንድ ሽያጭ ሳምንቱ ከ50 ብር እስከ 1,000,000 ብር የሚደርስ ዋጋ ያላቸው ጎሎች ለሽያጭ ተዘጋጅተዋል። 8 ቀናት በሚቆየው የቦንድ ሽያጭ ሳምንት 120,000,000 ብር ለመሰብሰብ ታቅዷል። በተያያዘ ዜና በታላቁ ህዳሴ ግድብ ድጋፍ በውጭ ሀገር የሚኖሩ ኢትዮጵያውያንን የሚያሳትፍ የዲያስፖራ ቶምቦላ ሊጀምር መሆኑን የግድቡ ግንባታ ህዝባዊ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት አስታውቋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለህዳሴ ግድቡ ድጋፍ እንዲያደርጉ ሽልማቶችን የሚያስገኙ 500,000 እጣዎች ማዘጋጀቱን ጽህፈት ቤቱ አስታውቋል። እጣው እስከ ግንቦት 30/2010 የሚቆይ ሲሆን ባለ 2 ወለል ቪላ ቤት በባህር ዳር ከተማ 300 ካሬ ሜትር ቦታ እና ቤት መስሪያ ወጪ እንዲሁም በአዲስ አበባ የጋራ መኖሪያ ቤቶች በእጣው ተካተዋል። የአንዱ ቶምቦላ ዋጋም $10 እንዲሆን ተወስኗል። የዓለም ባንክ ለኢትዮጵያ መንግስት $600 ሚሊዮን የእርዳታና ብድር ሰጠ። የብድር ስምምነቱን የዓለም ባንክ የኢትዮጵያ የሱዳንና ደቡብ ሱዳን ዋና ዳይሬክተር ሚስ ካሮሊን ቸርክ በገንዘብና ኢኮኖሚ ትብብር ሚኒስትር ዶክተር አብርሃም ተከስተ ፕላንት መጋቢት 11/2010 ዓ.ም ተፈራርመዋል። በባንኩ ከተፈቀደው ገንዘብ ውስጥ 127 ሚሊዮን ዶላር በብድር 273 ሚሊዮን ዶላር በእርዳታ እንደሚለቀቅ ይጠበቃል። የፌዴራል ፕሬዝዳንት ዶክተር ሙላቱ ተሾመ ከሁለት ቀን በፊት በሩሲያ የተካሄደውን ፕሬዝዳንታዊ ምርጫ ላሸነፉት ቭላድሚር ፑቲን የደስታ መግለጫ መልእክት አስተላለፉ። ፕሬዝዳንት ሙላቱ ባስተላለፉት መልእክት የሩሲያ ፌዴሬሽን ፕሬዝዳንት ሆነው በመመረጡ እንኳን ደስ አለዎት ብለዋል። ለፕሬዝዳንት ፑቲንም መልካም ጤንነትን ለሩሲያ እድገትና ብልጽግና መመኘታቸውን የውጭ ጉዳይ ሚኒስትር አስታውቋል። በፕሬዝዳንት ቭላድሚር ፑቲን ቀጣይ አስተዳደር ዘመን በኢትዮጵያና በሩሲያ መካከል ያለው ታሪካዊ ግንኙነት የበለጠ ተጠናክሮ እንደሚቀጥል እምነቴ ነው ብለዋል ፕሬዝዳንት ሙላቱ ባስተላለፉት የደስታ መልእክት። ኢትዮጵያና ሩሲያ የፋይ ዲፕሎማሲያዊ ግንኙነት ከጀመሩ 120 ዓመታት አስቆጥረዋል። ሁለቱ ሀገራት ከዚህ ቀደም በትምህርት፣ በሳይንስ፣ በግብርናና በሌሎች ዘርፎች በጋራ መስራት የሚያስችላቸው ስምምነት መፈራረማቸውም ይታወሳል። በመጨረሻም የአፍሪካ ሀገራት መሪዎች የአህጉሪቱን የነጻ ንግድ ቀጠና ስምምነት ዛሬ በሩዋንዳ ኪጋሊ ተፈራርመዋል። በአፍሪካ ሀገራት መካከል ያለውን የንግድ ግንኙነት ያሳድጋል ተብሎ የሚታመንበት ይህ የነጻ ንግድ ቀጠና ስምምነት የአፍሪካ ህብረት አጀንዳ ለ2063 ዋነኛ አካል ነው። ስምምነቱ በአፍሪካ አንድ የሸቀጥና አገልግሎት ገበያን መፍጠር ዓላማው ያደረገ ሲሆን በሀገራቱ መካከል የሚካሄደውን የንግድ ግንኙነት ያቀላጥፋል ተብሎ ታምኖበታል። የነጻ ንግድ ቀጠና ስምምነቱ 55 ሀገራት መፈረም የሚጠበቅባቸው ሲሆን በድምሩ 1.2 ቢሊዮን ህዝብና 2 ትሪሊዮን የአሜሪካ ዶላር የሀገር ውስጥ ምርት መጠን እንደሚይዝ ይጠበቃል። ስምምነቱ ሀገራት ከሌላ የአፍሪካ ሀገር በሚያስገቡት ሸቀጥ ላይ ከጣሉት ቀረጥ 90% ሊያንስ ያስገድዳል። በሂደትም ነጻ የሰዎች ዝውውርና የጋራ የመገበያያ ገንዘብ በጥቅም ላይ መዋልን ያካተተ ነው። በዚህ ስምምነት ስነ ስርዓት ላይ የኢትዮጵያ የውጭ ጉዳይ ሚኒስትሯ ዶክተር ወርቅነህ ገበየሁ የተወከለች ሲሆን የውጭ ጉዳይ ሚኒስትሩ ሀገሪቱ ስምምነቱን እንዲሆን ትልቅ ሚና እንደነበራት ተናግረዋል። ግሪዘሉ ለዕለቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከሽግር ሙዚቃ በኋላ።
ከታሽ አመልሽ ካላማረ ለትርክነ ጀነጆ ውሏዶ ከከረረ እንደምን ቢላው ጋሽ በምክሳንደ በቴ ከቶንዴ ትችላለ ቢከርስ መጎዳቴ እንዴት ይዘለቃል እንዴት ይዘለቃል አብሮ መኖሩ ሚያበቃል ሻከላቴ ባዘን ከናወትሽው የፈቀረምነቴን ዛሬ እንደምን ላውጣው ጸጸት ልካንጀቴ መጓዜ ነው መሄዴ እዚያ በቃኝ ማንደዴ ደና ሰውች ብያለው ላታገኝ ሄጃለው መጓዜ ነው መሄዴ እዚያ በቃኝ ማንደዴ ደና ሰውች ብያለው ላታገኝ ሄጃለው መጓዜ ነው መሄዴ እዚያ በቃኝ ማንደዴ ደና ሰውች ብያለው ላታገኝ ሄጃለው መጓዜ ነው መሄዴ እዚያ በቃኝ ማንደዴ ደና ሰውች ብያለው ላታገኝ ሄጃለው መጓዜ ነው መሄዴ እዚያ በቃኝ ማንደዴ ደና ሰውች ብያለው ላታገኝ ሄጃለው መጓዜ ነው መሄዴ እዚያ በቃኝ ማንደዴ
አድማጮች የምታዳምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ውይይታችን ቀጥላለሽ እና ፍሰማል
ሰማኛለሁ።
እንግዲህ በዜናም ላይ ጣቀስ አርገውሃል የሞያሌን ሁኔታ በተመለከተ ወደ ኬንያ የሄዱት ወገኖች የተመለሱ መሆናቸውን በመግለጫ ተሰጥቷል። ሆን ተብሎ የተደረገም እንደነበረ ታውቃለህ። እንደ በአጠቃላይ የሀገሪቱ የሰላምና መረጋጋት ካለፈው ሳምንት ወይም ካለፈው ክራይም ፕሮግራማችን በኋላ ምን ይመስላል? በአጠቃላይ ሀገሪቱን ስንመለከት ስትቃኘው?
እሺ፣ እንግዲህ ትልቁ ጉዳይ የዚሁ የሞያሌ ጉዳይ ነበር። አስር ሰዎች የሞቱበት ወደ 12 13 ገደማ የቆሰሉበት ማለት ነው። እንግዲህ ይህም እዚህ ላይ በጥልቀት ያወራንና ብዙ መገናኛ ብዙሃንም ትልቅ ሽፋን ስለሰጡት ወደኋላ መመለስ አያስፈልገንም። ይህንን ተከትሎ በርካታ ሰዎች ከሞያሌና አካባቢ ቀበሌዎች ወደ ኬንያ ተሰደዋል። እንግዲህ የድንበር ከተማ ነው፣ ሩቅ መንገድ ሄደ ሳይሆን የምትሰደደው። ሞያሌን የሚያጥፈ ያውቀዋል። በቃ ኬንያ ሞያሌና ኢትዮጵያ ሞያሌ ነው የሚባሉ ሁለቱ ከተሞች እንደዚህ የተከፈሉ ናቸው። ለሁለት በር አለው ኦፊሻል ስትባል በበሩ በኩል የምትገባው። ከዚያ ውጭ ግን ትንሽ ጅረት ነገር የሚፈሱባት ቦያለች። እስከተወሰነ ድረስ አጥር ነገር አለ። ከዛ ውጭ ግን ብሎ ክፍት ነው፣ ማንም ሰው ነው የሚሄድበት። እና እንግዲህ ከአጎራባች ቀበሌዎች ማለት እዛው አጥር ስር ካሉትም ጭምር ማለት ነው ወደ ኬንያ ሄደው ነበረ። ይህንን ቁጥር እንግዲህ በጣም በማጋነን እስከ 50,000 በማድረግ የፖለቲካ ትርፍ ለማግኘት የተመከረበት ሁኔታ አለ። ዛሬ በኬንያ ኢትዮጵያ አምባሳደር ዲና ሙፍቲን በዚህ ጉዳይ ላይ ማብራሪያ ሰጥተው ነበር። አንዳንድ ሚዲያዎች እና ሲቪክ ማህበራት ከዚህ ጉዳይ የፖለቲካ አጀንዳ ያለው ብዙ ወገን ነው፣ በተለይ ከኢትዮጵያ ጋር የጥቅም ግጭት ያላቸው በዚህ በተለያየ ምክንያት በዚህ ከኦሞ ቤዝን ልማት ጋር በተገናኘ በተለያየ ምክንያት በዚያ ላይ ጫና ለማሳደር የሚፈልጉ ሲቪክ ማህበራት ይመስላሉ። አገሪቷ ውስጥ የፖለቲካ ቀውስ የተፈጠረ ማድረግ ይፈልጋሉ። እነዚህ ተጽዕኖ መፍጠር የሚፈልጉ ሰዎች ደግሞ በተወሰነ ደረጃ የሚቆጣጠሯቸው ሚዲያዎች አሉ፣ ወይም ሚዲያዎቹን እንደ መረጃ ያቀብሏቸዋል። ሚዲያዎቹ ዝም ብለው እንደ መረጃ ተቀብለው ሊያሰራጩት ይችላሉ። ኬንያ ውስጥ ብዙ ሚዲያዎች ነው ያሉት፣ ሌሎቹ ሚዲያዎች ሊቀበሉ ይችላሉ። ከዛ ሚዲያው እርስ በርስ ይቀባበለዋል፣ ዌብሳይቱም አለ እና እነዚህ አይነት ነገሮች ተፈጥረዋል። በትክክል ግን የተፈናቀለው ሰው ቢበዛ 8,000 የሚደርስ መሆኑን ነው። አሁን ይሄ ተፈናቃይ ወደ ሀገር ውስጥ እየተመለሰ ነው። እንግዲህ እንዲፈናቀሉ የተደረገበት ምክንያት ዜናው ላይ ነገር እናቸዋለን። ኦነግ ጥቃት ልሰነዝር ነው ያለው፣ ጥቃት ልሰነዝር ነው፣ ስለዚህ እዚህ አካባቢ ላይ ጦርነት ይከፈታል። በዚህ ጦርነት ውስጥ የመንግስት አጣቂዎች ሊጨርሷችሁ፣ ሊገሏችሁ፣ ሊያጠቋችሁ ይችላሉ የሚል ነገር ነው የነዛው። ይሄ በራሱ የሚፈጥረው ትልቁ ዥንብር አለ። የፖለቲካ ተጽዕኖ መንግስት ላይ የሚያሳድሩ ክፍተቶችን አሁን እንደተሞከረው ይፈጥራል። እንግዲህ በዚህ ሁኔታ በኦነግ ተቀስቃሽነት ነው የወጡ ሰዎች ስንመለስ ምንድነው ዋስትናችን ያሉ። ጦርነት ከተከፈተ ያው ኦነግ በቋንቋቸው ነው የሚያወራው፣ ባህላቸውን የሚያቅፈው ነው የሚነግራቸው። ስለዚህ እሱ ወደ ማመን የሄዱበት ሁኔታ ነበር። አሁን ግን መመለሳቸው የሚያሳየን ነገር ምንድን ነው? ይሄ ነገር ትክክል እንዳልሆነ እያመኑ መምጣታቸውን ነው። የተወሰኑ ከመጡና መኖር ከጀመሩ ደግሞ ራሱ የመጡት ሰዎች ዋስትና ስለሚሆኑ ሁሉም ይመጣሉ ተብሎ ነው የሚጠበቀው። ግን በአጠቃላይ በጣም ባልተጠበቀ በኩል የሄደና የፖለቲካ ሰልፍ ለማዘዝ በጣም የተራከበ ጉዳይ ነው። የሚገርመው የክልሉ መንግስት በሚያስተዳድረው ኦቢኤም ጭምር እስከ 50,000 ሰዎች ደርሷል ተብሎ እንደውም አንድ ጋዜጠኛ እዛ ድረስ ሄዶ
ይህን አይቻለሁ
እኔ ምን እያየ ሲያወራ እንደነበረም አላውቅም። እሱ ራሱ እስከ 50,000 ሰዎች የሚደርሱ ሰዎች አሉ እዛ ብሎ ነበር። የሞያሌ ከተማ ከንቲባ ራሳቸው ዋስትና የላቸውም እስከ ማለት ድረስ ደርሰዋል። ዋስትናው ህገ መንግስትና ህጉ ነው። የክልሉ የፌዴራል መንግስት ህገ መንግስት አለ፣ የክልሉ ህገ መንግስት አለ። ራሱ ከንቲባውም የሚያስፈጥሙት ይሄ ነው ዋስትናው። ከዚህ በላይ ምንድን ነው ዋስትና የሚያስፈልገው? ሰላማዊ ሀገር ውስጥ ነው ያለን። ያም ሆነ ሁሉም ወገን ከዚህ ሆን ተብሎ ነው የተደረገው። ከዛ በኋላ የፖለቲካ ትርፍ ለማግኘት ዜሮ ምርት ተደርጓል። ያም ሆነ
ግን ያ ነገር በሚከሰትበት ጊዜ ዋና መንስኤው የሆነው ከሰራዊቱ 5 አባላት ያደረጉት ግድያ ነው። ይሄ ሁላችንም የምናስታውሰውና ግን ያንን ተከትሎ ምርመራ እናደርጋለን ባጭር ጊዜ እናስተዋውቃለን ብሏል። ያ ነገር አሁንም ቢሆን የዘገየ ይመስለኛል። ባለፈው ውይይታችን ስናገር የነበረው ስጋት ያለኝ ብዬ ስናገር አንድ አይነት መረጃ ወይንም ደግሞ አንድ አይነት የደረሱበትን ደረጃ ይሄ ነው ብሎ መናገር እስካልቻሉ ጊዜ ድረስ አንድን ሰው ሌላ ነገር ነግረው አንተ እውነቱን ይዘህ ብትቀርብ አይቀበልህም። ለመቀበል ያለው ድሉ በጣም በጣም አናሳ ነው። እና ይህንስ በተመለከተ ከመንግስትም ሆነ ከአስቸኳይ ጊዜ አዋጅ ኮማንድ ፖስት የተሰጠ ወይም የሚሰጥ ነገር የምታውቋለ ወይም ደግሞ የሰብአዊ መብት ኮሚሽነር እነሱስ የሚያደርጉት የራሳቸው ምርመራ አለ የምታውቀው እስከምታውቀው ድረስ?
እንግዲህ የኮማንድ ፖስቱ ከጸጥታ ጋር አያይዞ መግለጫዎች እየሰጠ ነው። ዛሬም ቅድም ዜና ላይ የጠቀስኩትን መግለጫ ሰጥቷል። ከዛ ውጪ የግድያው የተፈጸመው በምን ሁኔታ ነው፣ በምን አነሳሽነት ነው፣ እንዴት ተፈጸመ የሚለውን ነገር እስካሁን አላጣራም። ግን አንድ ከመከላከያ ራሱ የሄደ አንድ ግብረ ኃይል አለ፣ ይህንኑ ሊያጣራ። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን አጣርቼ ሪፖርት አቀርባለሁ በዚሁ በኦሮሚያ ውስጥ የተፈጸሙት ግድያዎች ጋር አንድ ሊያካትቼ ብሏል። እሱ ሊዘገይ ይችላል። አንተ እንዳልከው ይሄ ነገር መዘግየት የለበትም። አንተ መረጃ ሳትሰጥ አንድ ጉዳይ ላይ በቆየ ቁጥር ሌሎች ሰው ደግሞ እዚህ ጉዳይ ላይ መረጃ ይፈልጋል። ሌሎች የሚሰጡት ጆሮ ላይ ይደርስና በኋላ እሱ ይሆናል ገዢው እና የተደረሰበትን ቶሎ ማሳወቅ ያስፈልጋል። መስቀን ያስፈልጋል። በጣም መረጃ ላይ ካልሰጠንክ፣ ለምሳሌ አንድ ወር ብትዘገኝ ሌሎች የሚሰጧቸው መረጃዎች አሉ። ያንን መረጃ ይዞ የተለያዩ እንቅስቃሴዎች ሲደረጉና በኋላ አንተ እውነትን በምትናገርበት ጊዜ ልትቀለብሰው የማትችለው የራሱን ኮርስ የያዘ ሌላ ችግር ሊፈጠር ስለሚችል መስጠን ያስፈልጋል። ግን ያው እንዳልኩ የሰብአዊ መብት ኮሚሽንም ሌላም አንድ ቡድን የማጣራት ስራ እየሰራ መሆኑን የምናውቀው።
ወደኋላ ልመልስና የአስቸኳይ ጊዜ አዋጁ ሲወሰን አንደኛው አደርጋለሁ ብሎ የነበረው የተፈናቀሉ አካላትን ወደ ቀድሞ ወደ ነበሩበት ቦታ መልሳለሁ ነው። ከዚህ ከሶማሌ እና ከኢትዮጵያ ሶማሌ እና ኦሮሚያ ክልል በነበረ አለመግባባት ወይም ግጭት የተፈናቀሉ ሰዎች አሉ። እነዚህ ሰዎች ህይወታቸው ወደ አዲስ ቦታ እንዲያመራ የሚፈልግ አንድ አካል አለ። በሌላ በኩል ደግሞ አስቸኳይ ጊዜ አዋጁን ተከትሎ ወደ ቀያቸውን መልሳለን ያሉ የዛ ነገር ስራ ተጀምሯል ወይንስ አሁን ባለው በክልሉ እናሰፍራለን የሚሉ በሚለው ሁኔታ ላይ ያለው የምታውቀውስ ምንድን ነው? ምክንያቱም ሁለት ነገሮች ይታየኛል። አንደኛ ከህዝብ ለህዝብ የመተባበርና የመስማማትን ኃይል ይቀንሷል። አንድ ሁለተኛ ነገር ከህግም ከሀገራዊ አስተዳደር ማኳያ የፌዴራሊዝምን ሂደቱንም የሚያቋረጥ ወይም ደግሞ የሚገታ ወይም ደግሞ የለም እስከ ማለት የሚያደርስ ነገር ይሆናል። እሱስ የታየ ነገር አለ ወይ የምታውቀው?
እንግዲህ ከዚህ በፊት ስላነሳ ነው እነዚህ ሰዎች በሁለቱም ክልሎች ድንበር አካባቢ በተፈጠረ ግጭት ተፈናቀሉ። ግጭቱ የህዝብ ለህዝብ አይደለም ብለናል። ሁለቱም መንግስታት የሁለቱም ክልሎች መንግስታት ጉዳዩን ይዘውታል። ተፈናቃዮቹ ወደ ቀድሞ ቦታቸው ይመለሳሉ ሲሉ ሰምተናል። በኢትዮጵያ ሶማሌ በኩልም ቢመጡ እንቀበላቸዋለን የሚል ነገር ተናግሯል። በኦሮሚያ በኩልም እንደዚሁ ተፈናቅለው የሄዱት ቢመለሱ እንቀበላቸዋለን የሚል ነገር ሲነገር ነው የቆየው። ግን ይሄ ነገር አልተደረገም። እንግዲህ አሁን በኦሮሚያ በኩል ቤቶች ተሰርተው በየአካባቢው ያው ገንዘብ እየተሰበሰበ ነው። ምናልባት ወደ 1 ቢሊዮን ሳይጠጉ አይቀሩም። አሁን ከዛ በተጨማሪ በየአካባቢው ባለሀብቶች፣ ውጭ ሀገር ያሉ ጭምር የክልሉ ተወላጆች ቤቶች እየሰሩ ነው። ለምሳሌ እና ሰዎች ተፈናቃዮቹ እየገቡ ነው። አሁን በቢሻንጉራቻ የሚባል ይሄ ጥቁር ውሃ የሚባለው በሻሸመኔ እና በሐዋሳ መካከል ያለ ቦታ ላይ ሻሸመኔ ላይ፣ ባቱ ዙዋይ ላይ፣ አዳማ፣ ቢሾፍቱ፣ ለገጣፎ፣ ገላን፣ ዱከም፣ ቡራዩ፣ ሰበታ ቤቶች ተሰርተው እስከ 1000 ምናምን አባወራዎችን የሚችሉ ቤቶች ተሰርተው ሰዎች እየገቡ ነው። ስራ የምንሰጣቸዋለን እየተባለ ነው። ስለዚህ ወደ መጡበት ከመውሰድ ይልቅ የማሰሩ ነገር ነው የሚታየው። እንግዲህ የማሰሩ ነገር በራሱ መጥፎ ነው ብለህ መውሰድ አይቻልም። ግን
አብሮት የሚመላገን ችግር አለ።
ህዝቦች በአንድ መንግስት ስር ያሉ ሰዎች ናቸው። ይሄ ነገር የህዝብ ለህዝብ ግንኙነቱን በፊት ነበረ የሚባለው እና ብዙ መስዋዕታት የቆየ የአንደኛው ጎሳ ሌላ ውስጥ አፊሊየት ያደረገበት የአንደኛው ሌላኛው ውስጥ ለምሳሌ አንድ የኦሮሞ ጎሳ ሁለት የኦሮሞ ጎሳ አፊሊየት አድርጓል። ከሶማሌ ጎሳ አፊሊየት አድርጎ ኦሮሞ ይሆናል። በዚህ ደረጃ የተግባቡትን ሰዎች በአንድ ወቅት ግጭት ላይ አንዱ ወደ ሌላው ፈጽሞ ላይቀላቀል ውሃና ዘይት የሆኑ ስለሚያስመስለው ለዘላቂ የህዝብ ለህዝብ ግንኙነት ጥሩ አይደለም። በዚህ ላይ አሁን እንግዲህ የኦሮሚያ ክልል ራሱ ትልቁ የኦሮሚያ ክልል ችግር ይሄ አሁን አገሪቷን ቀውስ ውስጥ የከተተው ችግር የተፈጠረው ከኦሮሚያ ነው። ትልቁ ችግር በኦሮሚያ ክልሎች ውስጥ ያሉ የወጣቶች ስራ አጥነት ችግር ነው። ይሄ አለበት። ይሄንን ገና ምንም ያህል አላቃለለው ምንም። ይሄ እያለ እንግዲህ ወደ 600,000 ሰው ተፈናቅሏል ነው የሚባለው። እነዚህ ውስጥ 100,000 200,000 እንኳን ወጣት ቢሆን ለነዚህ የስራ እድል መፍጠር ሊኖርበት ነው። አሁን ማሰሩ ሁሉ ጊዜ በቤት ሰባ ለሀብቶች ሰሩ፣ ግን ሁሉ ጊዜ በእርዳታ አታኖራቸውም። እነዚህ ሰዎች ሰርቶ መኖር አለባቸው። ይሄ ሁሉ ሰው ስራ ፈላጊ ነው። ለዚህ ሁሉ ሰው በፊት ያለውን ሳያቃልል ሌላ ስራ አጥ
እየጨመረ ነው ያለው።
ወደ ቦታው ቢመለስ ሰርቶ መኖር ኢትዮጵያ ውስጥ እንደማንኛውም ሰው ሰርቶ መኖር የሚችለው ሰው ስራ ፈላጊ የስራ እድል ጠባቂ እንዲሆን የተደረገው ሌላ በርደን የጨመረው ራሱ የተረጂዎቹን ቁጥር ሀገሪቷ ላይ ጨምሮታል። እነዚህ ሰዎች እዛ ቤት አላቸው፣ ንብረት አላቸው። ቢመለሱ ኖሮ ወዲያውኑ ራሳቸውን ችለው የሚያድሩ ናቸው። አሁን ግን ኦሮሚያ ውስጥ ያለውን የተረጂ ቁጥር በመጨመር በኩል ትልቅ ድርሻ ነው ያለው። አሁን የአደጋ መከላከልና ዝግጁነት ኮሚሽን ወደ 7.8 ሚሊዮን ሲደርስበት የአሁን ጊዜ ተረጂዎች እነዚህም ተጨምረ ነው። እነዚህ ነገሮች ሁሉ ስላሉ እንደው እንደ ዘላቂ መፍትሄ መመለሱ ነበረ ጥሩ ነው የምለው፣ ግን ይሄ አልሆነም። አሁንም ግን እንደው ይሄንን እንደ ድል ቆጥሮ መቀመጥ አገሪቷ ላይ ለዘላቂ የህዝብ ለህዝብ ግንኙነት አደጋ ስለሆነ እንደው ውሃና ዘይት እንዳያደርግ ህዝቡን ሌሎች ስራዎች መሰራት ያለባቸው ይመስለኛል። በኦሮሚያ ክልልም በሶማሌ ክልልም በኩል ይሄንን ይሄ ለሚ ስንሚሉት አንድ ፕሮግራም አላቸው ወገን ለወገኑ የሚለው ላይ ብቻ ተጠምደው እንደ ድል እንዳይቆጥሩት ህዝብ ለህዝብ ግንኙነትን የመቆጥ ውጤት ያለው መሆኑን ማስታወስ የሚያስፈልጋቸው ይመስለኛል። አለበለዚያ ዘላቂ ውጤቱ ጥሩ ጊዜው ግን ክልል ውስጥ እርካታ ታያለ፣ አንድነት ተፈጥሯል፣ ለወገኖቻችን ደርሰናል የሚል ነገር ተፈጥሯል። እነዚያም እንባቸው እየመጣ ነው የሚናገሩት። ተፈናቅለን ስንመጣ የምንገባበት የምናገኛል መሰለን ነበር። እነዚህ ቤት ድረስ ተዘጋጅቶ የጠበቀ መሆኑ ጥሩ ነው ብለዋል። እንግዲህ እንደዚህ እየሰበሰብ ከአንድ ቦታ የምታስቀምጠው ማህበረሰብ ደግሞ ሁለቱም የሰፈሩት የኦሮሚያ ከተሞች ውስጥ ቢሆንም በተወሰነ ደረጃ ካሉት አካባቢ የባህል ልዩነት አለ። በተለይ አዲስ አበባ ዙሪያ የሰፈሩት በዚህ ላይ እንደ አንድ ኮሚኒቲ ስለሆነ የተቀመጡት ብዙ ጥያቄዎች ሊያነሱ ይችላሉ። ሌሎች የፖለቲካ ቡድኖች ተሰቅሎ የተቀመጠን ቡድን ችግሮች መነሳታቸው አይቀርም። ውሀይ ሊጠፋ ይችላል፣ መብራት ሊቋረጥ ይችላል። ሌላ ህብረተሰብ ጋር ሲቋረጥ እንደሚሆነው አይደለም የሚሆነው፣ ስራ ሊያጡ ይችላሉ። አሁኑኑ የተቀጠሩት እንኳን ደሞዝ አንሶናል፣ በዚህ ደሞዝ እንዴት ነው የምንኖረው የሚል ጥያቄ ሁሉ ሲያነሱ አይቻለሁኝ። እና ሌላ አካባቢ እንደሚነሳ ጥያቄ አይደለም የሚሆነው። አንድ ቦታ የተሰበሰበ ሰው ወደ አድማ ለመሄድ ከዛ በኋላ ይህ አድማ በቅብብሎሽ የመቀጣጠል እድል ስላለው እነዚህ ስጋቶች ሁሉ አሉት። ያም ሆነ እንግዲህ ጉዳዮቹ ባይሆን ጥሩ ነበር ባለው አቅጣጫ በራሱ ይነርሻ መጥቷል።
ግን
ወዴት እንደሚሄድ እናየዋለን።
የፌዴራል መንግስት ግን ትልቅ ኃላፊነት ያለበት ይመስለኛል። ምክንያቱም የአንድን ግለሰብ የአንድን ዜጋ ከቦታ ቦታ ሄዶ የመስራትና የመኖር መብቱን ማስከበር ያለበትና እነዚህ ተፈናቃዮች ወደ ነበሩበት ቀያቸው ሄደው ከሶማሌም የተፈናቀሉት ወይም ከኦሮሚያ የተፈናቀሉት እነዚያን መንግስታት አቁሙ ብሎ እነዚህን ህዝቦች ወደ ኑሯቸው እንዲመለሱ ማድረግ ግዴታ ያለበት ይመስለኛል ከህገ መንግስቱ አኳያ እና ያ ነገር ግን እስቲል ጠይቅ፣ የፌዴራል ጉዳዮች ቢሮ ምን ደረሰ አለ ለመሆኑ? ድምፁም አይሰማም እንደዚህ ነገር ሲ
ድምፁም የለም። ጉዳይ እንግዲህ ትልቁ እሱን ነበር
እሱን ማው
የሁለት ክልሎች ጉዳይ ነው። በሚኒስትር ደረጃ ይሄን ጉዳይ መያዝ የነበረበት እሱ ነው። ሁለቱን ክልሎች የማስማማት ስጋት በዛም በዚህም በኩል ስጋት እንደማይኖርና ሰዎቹ ሊመለሱ እንደሚችሉ የማሳመን እንዲመለሱ የማድረግ ስራ ግን ምንም ነገር የለም። እዚህ ውስጥ አሁን የገባው የአደጋ መከላከልና ዝግጁነት ነው። እሱ ያው የአስቸኳይ ጊዜ እርዳታ
ዘላቂነት አይደለም፣
ከዚህ ያለፈ ድርሻም የለውም። በየቀኑ ሄዶ ያው ዘይቱን ዱቄቱን ለህፃናቱ አልሚ ምግቦቹን ይሰፍራል። በቃ ከዚህ ያለፈ የተሰራ ስራ የለም። ክልሎቹ ግን በተለይ በኦሮሚያ በኩል በራሳቸው በኩል ሰሩ፣ ያው ወደዚህ ሄዷል። እንደ ድል የታየው ዝብለ ስራ ስታየው ትልቅ ስራ ነው። ይህን ሁሉ ህዝብ ለማሰር በስድስት ወር በማይሞላ ጊዜ ውስጥ ቤት ተሰርቶ ሰው ማሰር ሌላ ነገር ላይ ተጨባጭ በእጅ ባለም ችግር ላይ እንደዚህ ተበረታ እስክትል ድረስ ያስገርማል። በጣም ሞቢላይዝ የተደረገው ሪሶርስ የቤቶቹ የምትሰራበት ጊዜ ፍጥነት፣ የኢንፍራስትራክቸሩ ፍጥነት፣ ውሃ አላቸው መብራት አላቸው ቤቶቹ። እና እንደው ሌላውም ትልቅ ችግር ላይ እንደዚህ በተበረታ እስክትል ድረስ ስራ ተሰርቷል። ግን ሰዎችን ወደ ቦታው መመለሱ ዘላቂ የህዝብ ለህዝብ ግንኙነትና ለሀገር አንድነት ብሔራዊ መግባባት እየተባለ እኮ የሚጮኸው ይሄው አይደል?
እሱ እኮ ነው
ለብሔራዊ መግባባት አስፈላጊ ነበር። እንግዲህ እኔ እንደ ዘላቂ ውጤቱን እንደ በጎ ለማየት ትንሽ ያስቸግረኛል። የተሰራውን ስራ ግን አደንቃለሁ። እና
ስራው መጣ
እንደዚህ አይነት ብርታት ሌላው ላይ የት ነበሩ እስክትል ድረስ ነው ብርታት ያየው።
በጣም የሚገርም ነው። እዛው ላይ የዚህ ከዛ ወጣ እንበልና እንግዲህ የሳምንቱ ሰላም ነው በሚባልበት ጊዜ ደግሞ ከኤርትራ የሚመጡ ሰዎች ደግሞ ወይም ደግሞ ከዛ ሪፖርት የሚሰጣቸው የሚዲያ ሰዎች በዚህ በአማራ ክልል ችግር እንዳለ አድርገው የሚገልጹት አለ። ትጥቅ ማስፈታት እያስፈቱ ነው። በአንፈታም ያለ ህዝብ ላይ ጦርነት ተከፍቷል። በዚህ አካባቢ አሁን በተለይ ጎንደር ሮቤ በምትባል ከተማ ጦርነት አሁን ከትላንትና ጀምሮ ጦርነት አለ። የት እንደደረሳል ባናቀውም ከየትኛው መንደርና ምን ያህል ሰው ባናቀውም ያን ያህል ሁለት ቀን ጦር ተማዘው ተታኩሶ ሶስት ሰው ነው መሰለኝ ሞተ ነው ተቆሰለ ያሉት። እና እንደዚህ አይነት ነገሮች አሉና የትጥቅ ማስፈታት ሂደት በሰላማዊ ህዝብ በህጋዊ መንገድ ያስመዘገበው መሳሪያ ፍታ የሚለው ያለ አይመስለኝም። ህጉም የሚፈቅድለት አይመስለኝም ለመንግስት። እንዴት ከእሱ አኳያ ምን የምትለው ነገር አለ?
እንግዲህ መሳሪያ እዚህ ሀገር ሁሉም ቦታ ነው ያለው መሳሪያ። ሰሜን ጎንደር እና እዚህ ቆላማ አርብቶ አደሮች አካባቢ ብቻ አይደለም፣ እዚህ ገጠር የትኛውን ገጠር ብታየት ሰዎች ትጥቅ ያላቸው ሰዎች አሉ። ያው ግን የተፈቀደ መሳሪያ ነው። ሌላም ቦታ የተፈቀደ መሳሪያ መያዝ አልተከለከለም፣ ይቻላል። አገሪቷ በህግ ማንኛውም ሰው የጦር መሳሪያ እንዳይዝ አላለች። ያልተፈቀደ የጦር መሳሪያ መያዝ ነው የተከለከለው። የጦር መሳሪያ ማዘዋወርም ክልክል ነው። የጦር መሳሪያ በህገ ወጥ መንገድ ሲዘዋወር ከተገኘ ይያዛል። ይህም በድብቅ ሳይሆን የተደረገው ኮማንድ ፖስቱ ባለፈው ሳምንትም የገለጸልን ነገር ነው። እኛም ቅዳሜ ውይይታችን ላይ አንስተነዋል። ከዚያ ውጪ ህጋዊ የጦር መሳሪያ መያዙ ሰው ከተረጋገጠ ይህም በህገ ወጥ መንገድ የተያዘ ስለሆነ የሚወሰድበት ይላል። ስለዚህ ህጉ ከሚፈቅደው ውጪ ህጋዊ ያልሆነ መሳሪያ ያዘ ሰው እስከተደረሰበት እንዲፈታ ማድረጉ የማይቀር ነው። ህጋዊ መሳሪያ ዝውውርም የተከለከለ ነው። ከዛ ውጪ ህዝብን በህጋዊ መንገድ መሳሪያ ቤታቸው የያዙ ሰዎችን ትጥቅ ማስፈታት አይቻልም። ይህን መሳሪያ ለሌላ ሰው አሳልፎ መስጠት ግን አይችሉም። በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ጥብቅ ነው። ሌላ ሰው ይህን መሳሪያ እንዲጠቀምበት ማዋዝ፣ ይዞት እንዲንቀሳቀስ ማድረግ አይችሉም። በራሳቸው ግን መጠቀም ይችላሉ። አንድ ሰው ህጋዊ የሆነ መሳሪያ ከታጠቀ በዛ መሳሪያ ወንጀል ከተሰራ ተጠያቂነት ስላለበት ችግር አይፈጠርም። ማንም ሰው በህግ ተጠያቂ እንዲሆን ሌላ ሰው ሄዶ መሳሪያውን ሰው እንዲገልበት አይሰጥም። ስለዚህ በህጋዊ መንገድ የተያዘ መሳሪያ አገሪቷን ለማተራመስ፣ ሁከት ለመቀስቀስ፣ ጦርነት ለመክፈት ይውላል የሚል ስጋት የለም። በህገ ወጥ መንገድ የተያዘ ግን ህግ የሚያዘው ነው። አሁን ስለሆነ ብቻ ሳይሆን በማንኛውም
ነበረ
በህገ ወጥ መንገድ የተያዘ መሳሪያ መፈታት አለበት። በቃ ይህ ተደርጎ ሊሆን ይችላል። የተለየ ግን ምንም ነገር የለም። በሌላ በኩል ግን እንደዚሁ ከአንተ ካልከው ውጭም ቪኦኤም የሚያወራቸው ነገሮች አሉ። እንግዲህ ከገለልተኛ አካል ማረጋገጥ ያልቻል ነው ሰወይና አካባቢ የሶማሌ ልዩ ኃይል ባሌ ሰወይና ዞን ውስጥ ጥቃት ሰንዝሯል የሚል ነገር ሰምተናል። አንድ ቤተሰብ ላይ ነው የተፈጸመው። ይሄ አንድ ቤተሰብ ላይ በአካባቢው ብዙ ሰዎች እያሉ የኦሮሞ ህዝብ ማጥቃት ከሆነ በርካታ ሰዎች እዚያም በዚህ መንገደኛ ሊኖር ይችላል። በአንድ ቤተሰብ ላይ ለምን አረፈ
የሚለው ራሱ
አንድን ብሔር ላይ ያነጣጠረ ነው ወይስ ቤተሰባዊ የሚለው ጥያቄ ላይ የሚወድቅ ነው። እርግጥ ከዛ በኩል የሚመጡ ታጣቂዎች ኦሮሞዎችን ሲያጠቁ ስለነበሩ ሊሆን አይችልም እያልኩ አይደለም። ግን አንድ ቤተሰብ ላይ ብቻ መሆኑ ጥያቄ አንድ ጥያቄ የሚፈጥር ነገር አለ። በዚህ ላይ ልዩ ኃይል የሚሉት ነገር በራሱ ጥያቄ ላይ የሚወርቅ ነገር ነው። ይሄ ልዩ ኃይል መሆኑን በምንድን ነው ያረጋገጡ? መሳሪያ የታጠቀ ሰው በሙሉ ልዩ ኃይል ሊሆን አይችልም። እዛ አካባቢ ያው መሳሪያ የታጠቀ ብዙ ሰው አለ። ኦብነግም ራሱ እኮ ዩኒፎርም ለብሶ ሊመጣ ይችላል። ሌሎችም ሰዎች ዩኒፎርም ማግኘት በአሁኑ ጊዜ ከባድ አይደለም። ዩኒፎርም ለበሱም ብለው አልገለጹ ምንም መኮርስ ና ልዩ ኃይል መሆኑንስ በምንድን ነው ያረጋገጡ? ይሄ ልዩ ኃይል የሚባለው ነገር ማረጋገጫ ባልተነገረበት ሁኔታ ሲነገር ሆን ተብሎ ሌላ መልእክት ለማስተላለፍ የሚደረግ ነው ብለን ነው የምንጠረጥረው። ለምሳሌ በኦሮሞ ህዝብና በፌዴራል መንግስቱ መካከል ጥርጣሬ መፍጠር ፍላጎት ለማሳካት የሚደረግ ነገር ነው ብዬ ነው የምገምተው። ምክንያቱም ልዩ ኃይሉን መከላከያ ያዘዋል ተብሎ ነው የሚታሰበው። መከላከያው በፌዴራል መንግስት ስር ያለ ስለዚህ የፌዴራል መንግስቱ ወይም መከላከያ እያወቀና በሚሰጠው ትዕዛዝ ነው የሚል ኢንፕሬሽን መፍጠር ስለሚፈለግ ነው ልዩ ኃይል የሚባለው እንጂ ልዩ ኃይል ስለመሆኑ አንድ ማስረጃም አላቀረበም። ማንኛውም ሰው መሞት የለበትም፣ አንድም ሰው መሞት የለበትም። ያሳዝነናል፣ በብሔር የሚፈጸም ግጭት ያሳዝነናል። ግን እነዚህ አይነት ነገሮችን ከእውነታው እየነጠሉ ሀገሪቷን ለማስተራመስ የሚጠቀሙ በሁኔታ ይታያል እና ቪኦኤ አንዱ ሆኖ ነው ያገኘው። እርግጥ ቪኦኤ የሚያወራው ነገር ገለልተኛ ሚዲያ ስላልሆነ ምን ያህልነት እንደሆነ አይታወቅም። እንዲሁ ሻኪሶም ላይ
እንደዚሁ
በሞያ ላይ የሞቱትን ሰዎች እናስባለን በሚል የተቀሰቀሰ ነገር አለ
በለው
ብሎናል። እንግዲህ ምን ያህል እውነት እንደሆነ ከገለልተኛ ማረጋገጥ አይቻልም። ቪኦኤም በራሱ እንደ ገለልተኛ መውሰድ ስለማይቻል እውነቱን ይሄ ተወቃቸል። በአጠቃላይ ግን
የአካባቢው
መረጋጋት አለ።
የአካባቢው ባለስልጣን እንደዚህ አይነት ጥያቄም የመጣም የለም እንደዚህ አይነት ነገርም ብሎ ደግሞ ተናግሯል። ምንድን ነው የእድር ለቅሶ ነጋሪ ታስታውሳለህ? ሀዘን የሚነግሩ ጥሩምባ እየነፈሩ የቪኦኤ ሰዎች በተለይ ባነች ጽዮን እሱ እንደዛ እየመሰለች መጣች። በቤተሰብ መሀል የተደረጉ ግጭቶችንም ጨምራ ነው ትንሽ ተኩስ ወይም ደግሞ ሰው ሞተ ከተባለ በደንበኛ ኦሮምኛውን በአማርኛ ተርጉማም እኮ አልቅሳ አስታውቀናለች ከዚህ በፊት። ስለዚህ ችግራቸው እሱ ነው። ታማኝነት የላቸውም የሚያሰኝን እንጂ ሌላ ነገራቸው አይደለም። እንደዚህ የሚመጡት ዜናዎች እንደ ኢትዮጵያ ካለ ሀገር ጋር የሚመጣጠንም አይደለም። ለዜና የሚመጣጠን አይደለም። እንደዚሁ የእርስ በርስ ፉክክር በሚዲያ አካባቢ ያሉ ሰዎች ፉክክር ያስመስሏል። ለማንኛቸው ወደ ሌላ ሉሰድ የኢህአዴግ ስራ አስፈጻሚ ስብሰባውን አጠናቆ ወደ ምክር ቤቱ ሄዷል። መግለጫም አጥር ያለች መግለጫ ትላንትና ወጥቶ ነበር። ዛሬ እንኳን ላይውም አልቻልኩኝ መፈልገውም አላገኘሁትም። ለማስተዋሻ ፈልጌው ነበር። ለማንኛቸውም ከትላንትና ከወጣው መግለጫ እንነሳና ምን ሰራ ሆነ ያለው የስራ አስፈጻሚው የሄደክ ስራ አስፈጻሚ በስብሰባው ወቅት?
እንግዲህ ስራ አስፈጻሚው ይፋዊ መግለጫ እስካንድረስ አልተናገረም፣ ግን ትላንትና አንድ ሚዲያ ላይ ብቅ ብሎ ነበር አንድ መግለጫ። እና ምንድን ነው የሚለው? በህትመት ድርጅቶች መካከል የተሻለ የተባለ መግባባትና ወደ ስምምነት ተመጣ የተሻለ የሚል ነገር አስቀምጣል። የተሻለ የሚለው እንግዲህ ያው ከዚህ በፊት የግንኙነት መሻከር እንደነበረ ሁሉም ሰው የሚያስታውሰው ነው። ስለዚህ የተሻለ ነው ሲባል ያ ሰፋ ብሎ የነበረው ልዩነት ወደ መጥበብ የመጣ መሆኑን ነው የሚያሳየው። በክፉል ሊነሳ የሚችል አይደለም። ግን ይሄ መግለጫ በኢህአዴግ ኦፊሻል ያልተነገረም፣ እዛም ሚዲያ ላይ ትንሽ የተላጣሁት ዝርዝር ጉዳይ ላይ ትንሽ ለማውራት ያስቸግራል። ለማንኛውም ግን በመካከላቸው ያለው ግንኙነት ወደ ተሻለ መጥቷል የሚለውን ነገር እንደ በጎ መቀበል ይቻላል። እንግዲህ ከዛ ውጪ ሰሞኑ መግለጫ መስጠታቸው አይቀርም፣ ምን ውሳኔ እንደወሰኑ። እንግዲህ እነዚህ የወሰኗቸው የተወያዩባቸውን ጉዳዮች እና ያሳለፏቸውን ውሳኔዎች ወደ ኢህአዴግ ምክር ቤት ነው የሚወስዱት። ኢህአዴግ ምክር ቤት ዜናው ላይ እንደጠቀስኩት ትላንትና ስብሰባ ጀምሯል። በዚህ ስብሰባ ላይ እንግዲህ
የሚሰራቸው ዋና ዋና
ሪፖርት የቀረበለትን ሪፖርት ተወያይቶ ያሳለፏቸውን ውሳኔዎች የማጽደቅ እና መልሶ የማየት ስራ ይሰራል። ውሳኔ ካሳለፈባቸው በኋላ በድርጅቱ ተፈጻሚ እንዲሆን የማድረግ ነገር ነው የሚሆነው። ይህንን የሚያከናውነው መጨረሻ ላይ ምን ሪፖርቶች እንደቀረቡለት ምን እንደወሰነ፣ ከዛ በኋላ ያው ተጠቃሚነት ድርጅቱ የሚፈጽመው ምን እንደሚሆን የምናይ ይሆናል። ሌላ ድርጅቱ የሚሰራው ምንድን ነው? እሱ ምክር የሚሰራው ምርጫ ያካሄዳል። አመራር ክፍተትን የመሙላት ምርጫ ይካሄዳል።
ለብዙ ሰዎች ለብዙ መላመት ልበልህ ወይንም ደግሞ ኢህአዴግን ሳያውቁ እናቃለን የሚሉ ወይንም ደግሞ አውቆ ደግሞ ይካዱ በአጠቃላይ ብቻ ስለ ኢህአዴግ እናቃለን እንደዚህ ነው እንደዛ ነው ከሌ ነው የሚመራው ከሌት ነች የምትመራው የሚባሉት የሚያናፍሱት ሁሉ ግራ ይገባቸው። እንደውም የቅርብ ኢህአዴግንም እናቃለን የሚሉ ሰዎች ያላወቁት ነገር ቢኖር ምንድን ነው? የዚህ የምርጫ ጉዳይ በተመለከተ ነው። እንዴት ነው ያመራረጡ ሁኔታ? አንድ የወጣ ጽሑፍ ነበረ፣ በቀደምትም አንድ ሚዲያ ላይ ያዳመጥኩት ነበረ። ምን ይመስላል አንተ ከተረዳኸው? አለ ተጨባጭ ነው ከሚባሉት ከተለያዩ ሁለት ቦታዎች ከተጻፉት ውስጥ ያየሃቸው አለ ይመስለኛል፣ አለ ብዬ ገምታለሁኝና ከዚህ በፊት ይወራ የነበረው ወሬዎችን በሙሉ የሚሽር አይነት ነገር ይመስለኛል። ምን አይነት ነው የዚህ ያመራረጣቸው ሁኔታ? የድርጅቱስ ባህሪ ምን ይመስላል? ምርጫን በተመለከተ የመሪዎቹን የመሪውን ምርጫ በተመለከተ
እንግዲህ አዲስ ነገር አይደለም። ያው እንግዲህ ምናልባት ለብዙ ሰው ለእኔም ጭምር አዲስ ሆኖ ሊሆን ይችላል። ዋናው ነገር ብዙ ሰው አሁን ሲያስበው አራቱም ሊቀመንበር አላቸው፣ ከአራቱ ሊቀመንበር ነው የሚመረጠው የሚባል ነገር አለና አራቱም የየራሱን ሊቀመንበር ይዞ ሄዶ የሚያፎካከር ነው ይመስሉ ብዙ ሰዎች አስተያየት ሲሰጡ
እንደዛ ነው።
ኦፒዲዮም ለራሱ ይሰጣል፣ ያም ለራሱ ይሰጥና ከዛ በኋላ ህወሓት ስለማያቀርብ የሚወስነው ህወሓት ነው ምናምን የሚባል ነገሮች ሲወሩ ሰምተን ነበር። ህወሓት እጩ እንደማያቀርብ ሰው ደምድሞ ነበር። እና ሁሉም ለየራሱ ድርጅት ስለሚሰጥ የማይሰጠው ድርጅት ነው አሸናፊውን የሚወስነው የሚባል ነገር ሁሉ ሲወራ ነበር። አሁን ግን ድርጅቶች አራቱ ድርጅቶች እከሌ ይመረጥልኝ ብለው ይዞ አይነቱ
ከራሳቸው ድርጅት
ስለሆነ ይሄ ተደራጅቶ የመንቀሳቀስ ነገር ምናልባት አራቱም አራት አቅርበው አራቱም ለየራሳቸው ሰጥተው መምረጥ የማይቻልበት ሁኔታ እና ድርጅቱ ያለ ሊቀመንበር የሚቀርበት ሁኔታ ስላለ በመሰረቱ በመርህን ደረጃ ስታየው ትክክል አይደለም። ምክንያቱም አራቱም ይዘው ከመጡ አሸናፊ አይኖርም። አራቱም ለየራሳቸው ይሰጣሉ፣ እኩል እኩል ድምፅ ያላቸው እና ያለ እንትን ነው የሚቀረው እና አይችልም። እጩ የሚቀርበው ከበመቶ ሰማንያዎቹ የምክር ቤቱ አባላት ነው። ነት ከመቶ ሰማንያዎቹ ውስጥ ነው የሚመረጠው። መቶ ሰማንያዎቹም የመመረጥ ትችላላቸው። መቶ ሰማንያዎቹ ያቀረቡት ሰው እጩ ሆኖ ይቀርባል። ከዛ በኋላ ድምፅ ይሰጥበታል። በሚስጥር ድምፅ ሊቀመንበሩ ነው ይመረጣል።
ግን ከዛ በፊት የስራ አስፈጻሚው የሚያቀርባቸው መስፈርቶች አሉ። ለመመረጥ አንድን ሰው ለመጠቆምና ለመመረጥ የሚያስችለው መስፈርቶችንም አዘጋጅቶ የሚያቀርብ ይመስለኛል እንደሰማሁት። እርግጠኛም ከዛን ጀምርና ከዛ
አዎ ከዛ ነገር ከሕገ መንግስቱን እየተቀበለ ከዛ በኋላ ከህዝባዊነት ዝንባል ያለው ህዝበኝነት ሳይሆን
ህዝባዊነት አዎ
ህዝባዊነት የአመለካከት ያለው በአጠቃላይ የሀገሪቱን ህዝብ ብሔር ብሔረሰቦችና ህዝቦች በእኩል አይን የሚመለከትና በእኩልነት ማገልገል የሚፈልግ የድርጅቱን ፕሮግራምና ርዕዮተ ዓለም የተቀበለ የአመራር ብቃት ያለው ይህን የአመራር ብቃቱን በተግባር ያረጋገጠ የሚሉ መስፈርቶች ነው ያሉት። እንግዲህ ያው የአመራር ብቃትን በተግባር ማረጋገጥ ማለት በተለይ የቀውስ ውስጥ ስላለን ይህንን ቀውስ በምን አይነት መንገድ ይዞታል፣ በቀጣይነትስ እስካሁን የወሰዳቸው እርምጃዎች ቀውሱን በማርገብ እና ለዘለቄታ በመፍታት በኩል ምን አይነት አስተዋጽኦ ይኖረዋል የሚሉ ነገሮች መታየታቸው አይቀርም እንገምታለን። መሰረቶቹ እነዚህ ናቸው። ሌላ የማይቻለው ነገር ግን አሁን በሶሻል ሚዲያ ላይ ያየነው ነገር ቅድም ድርጅቶች ይዘው አይቀርቡም ብያለሁ። አንደኛ በተራ አሁን የከሌ ተሾማል የክልል ስለተሾመ በሚቀጥለው አይሾመ አሁን ደግሞ ተራ የከሌ ነው የሚባል ነገር የለም። እንዳልኩ ከድርጅት ውጭ መቶ ሰማንያዎቹ ሰዎች ነው የሚኖሩት። የአንዱ ድርጅት የሌላውን አባል ሊመርት ይችላል። ስለዚህ ድርጅቶች በየተራ የሚቀባበሉት ነገር
አይደለም።
ከምርጫ በፊት አስቀድሞ እከሌን ምረጡ ብሎ በማንኛውም መንገድ ቅስቀሳ ማድረግ በድርጅቱ ባህልም እየተከለከለም የምርጫ ቅስቀሳ አይደረግም። መቶ ሰማንያዎቹ እዛ ውስጥ እጩዎቻቸውን አቅርበው የሚመርጡበት ሁኔታ ነው ያለው። እና ግን ከዚህ ያፈነገጡ ነገሮች ይታይ ነበር። አንደኛ በመጀመሪያ ህወሓት፣ ከዛ በኋላ ብአዴን ነው፣ አሁን ደግሞ ተራ የኛ ነው የሚባሉ ነገሮች በሶሻል ሚዲያ በተለይ በኦሮሞ አክቲቪስቶች አንዳንዶቹ የኦፒዲ አባላትም ይመስሉኛል በእነሱ በኩል ላይቻለሁኝ የእኛ እጩ ይመረጥ የሚል የምረጡ ቅስቀሳ ይሄንን ያሟላል ብሎ ነጥቦች ሁሉ አስቀምጠው በሶሻል ሚዲያ ላይ ተለቀቀ አይቻለሁ። በኦሮምኛ በአማርኛ እነዚህን የሚያሟላ ስለሆነ እከሌ ነው የሚመረጠው ብሎ የምርጫ ቅስቀሳ የማድረግ ነገሮች እከሌ ነው መመረጥ ያለበት የሚል ነገሮችን እነዚህ ከድርጅቱ ባህልም ከህገ ደንቡ ውጭ ናቸው። እና ህገ ደንቡ አስቀድሞ ቅስቀሳ ማድረግም አይፈቅድም። ድርጅቶች በተራ አይደለም የሚቀባበሉት። መቶ ሰማንያዎች ውስጥ
ማንኛውም
ውጭዎች በሚስራ የድምፅ አስታት ስነስርዓት ቅድም ባልኩ መስፈርቶች የሚማሟላ ነው የሚመረጠው ይሆኑ።
ስለዚህ በጥቆማ ከጥቆማው በኋላ ነው ምርጫው የሚካሄደው። አንድ ድርጅት የራሱ ከራሱ ወገን የሆነን ሰው መጠቆም አይችልም። እንዲመረጥለት መጠቆም አይችልም።
ምንም የለም መጠቆም ትችላለህ፣ ግን ስትጠቆም እንደ ድርጅት አይደለም ምትጠቆመው።
እሺ።
ስለዚህ ሌላውንም ድርጅቱ እነዛ መስፈርቶች አሟልታ ግንባሩን ይመራል አይመራም ነው እንጂ የኔ ድርጅት የዛ ድርጅት አይደለም።
ስለዚህ
የአንደኛው ድርጅት የሌላውን መምረጥ ይችላል፣ የራ ከራሱም ውስጥ መምረጥ ይችላል።
ስለዚህ ያው ጥሩ ከዚህ በፊት እንደነበረው
ግን በግለሰብ ደረጃ ነው እጩ የምትቀርበው እንጂ እንደ ድርጅት እዛ ጋር የኔ ነው የሆናም ብለህ ተደራጅተህ መታየት
አይደለም። እስካሁን ድረስ እንሰማ የነበረው በአሰራራቸው የድርጅቶች የድርጅት ሊቀመንበር መናብርት ከእነሱ ውስጥ አንደኛው ነው የሚባለው ሊሆን አይችልም። አሁን እንደገለጽንም
እንደሱ የሚባል ነገር የለም።
ስለዚህ
ምክንያቱም ከመቶ ሰማንያዎች ውስጥ ማንኛውም ሰው ነው ሊመረጥ የሚችለው ነው የሚለው የድርጅት ሊቀመንበር የመሆን ጉዳይ አይደለም። ግንባሩ ከእያንዳንዱ ድርጅት የተለየ ራሱን የቻለ አንድ ኤንቲቲ ነው።
ጥሩ።
ለዚህ ኤንቲቲ ከመቶ ሰማንያዎች ውስጥ ነው የምትመርጠው። ስለዚህ የድርጅት ሊቀመንበር የመሆን ያለ መሆን ጉዳይ ምንም ግንኙነት የለውም የግንባሩ ሊቀመንበር መሆን ጋር።
ካለን ሰዓት አኳያ አንድ ነገር ልጨምር አጠራርገን ምናልባት በሚቀጥለው ሳምንት ልንቀጥልበት እንችላለን። በተደጋጋሚ ካለፉት ሶስቱ ያለፉት ሶስት ወር ስመለከታቸው አንተም መደመኛ ግንዛቤ አድርገህበታል። ምክንያቱም ብዙ እንትኑም እውቀቱም አለ በዚህ በኢኮኖሚው በተመለከተ የኑሮ ውድነት ሁኔታን በተመለከተ ትንሽ አደጋ ከነጠላ ቁጥር ወደ ሁለት ድርብ ቁጥሮች የመጡበት ሁኔታዎች እየታዩ ናቸው። የምግብ ዋጋ ባልተለመደ መልኩ እየናረ ነው። በአዲስ አበባ መስተዳደር ወደ 4000 በላይ የሆኑ ነጋዴዎች ላይ እርምጃ ወስጃለሁ ይላል። ግን እንኳን 4000 ቅርና አራት ድርጅቶች ላይ እንኳን እርምጃ ተወሰደም አይመስልም። ከሰው የኑሮ ውድነት አኳያ ሁኔታ ምንድነው ምክንያቱ ለዚህ ሁሉ ነው ወይንስ ደግሞ የቀለም አብዮት ሌላው አንዱ መገለጫውና መግለጫው የታንኮል የሚሰራባቸው ደባ
ቀውስ መስጠር
እና እነዚህንስ እንደው የውጭ ምክንያት አናመጣ መጀመሪያ የውጭ ምክንያት አናመጣ ግን የውስጣችንን ስንፈትሸው ምንድነው ምክንያቱ ለአሁን ላለው ችግር?
እንዲህ ቀውስ መስጠር የሚለውን ተው ምንም ያው አንተም የውጭውንም ተው ብለሃል።
አዎ ምክንያቱም ከራሳችን ጀምር ብዬ
ምክንያቱም ኢኮኖሚያዊ ምክንያት ያለው ለማለት የሚያስቸግር ነው። እንግዲህ አሁን ወደ 15% ነው የደረሰው በአንድ ድርጅት እንይዘዋለን ተብሎ እስከዛሬ 3-4 ወር ድረስ በአንድ ድርጅት እስከ 9% ድረስ ሲጠበቅ ቆይቶ በአንድ ጊዜ 11 ደረሰና ከዛ በሶስት ወር ምናምን ውስጥ 15%
ደረሰ።
በዚህ ሬት ከቀጠለ ምንድን ነው የምንሆነው የሚል ነገር ነው። እንግዲህ አሁን ኢኮኖሚያዊ ምክንያት የለውም የሚያስደልም። አሁን በተወሰነ ደረጃ ከውጭ የሚገቡ ምርቶች ላይ በውጭ ምንዛሪ ሊጨምር ይችላል። ምክንያቱም በ15% ዲቫሉዌት ተደርጓል ከረንሲው። ይሄ የሚጠበቅ ነው። ግን ከዛ ውጪ ነዳጅ በጣም በጥንቃቄ ነው የተያዘው። በ15% አልጨመረም እና አንደኛ የሀገር ውስጥ ምርት ላይ ተጽዕኖ ሊያሳድር የሚችለው ነዳጅ ነበር። ነዳጅ ዋጋ በ15% አልጨመረም። ይሄ በሆነበት ሁኔታ ዋጋ ጨምሯል። የሀገር ውስጥ ምን በተለይ የግብርና ምርቶች እንግዲህ በሀገሪቷ ውስጥ በቂ ምርት አለ። በዚህ ዓመት እስከ ዛሬ ድረስ በሀገሪቷ የሰብል ምርት ውስጥ አይቶ የማይታወቅ ምርት ነው የተመረተው። የማሳ ላይ ትንበያ ወደ 342 ሚሊዮን ኩንታል ነበረ የተገመተው። እንግዲህ ብክነትም ስለሚኖር ብዙ ነው የሚባክነው። 15% 30% ድረስ ሊባክን ይችላል። 300 ሚሊዮን ተገኘ ነበር። የባለፈው ዓመት 292 ነበር። በቂ ምርት አለ ማለት ነው። በቂ የሰብል ምርት አለ። በዚህ ላይ የሰብል ምርት ይወጣበት ጊዜ ነው። አሁን የባለፈው ዓመት ምርት ተሟጦ አዲስ ምርት ገብቶ ወደ ገበያ ይወጣበት ጊዜ ነው። ይሄ በሆነበት ሁኔታ ትልቅ የዋጋ መጨመሪያ ያሳየው የሰብል ምርት ነው እና አንድ ወቅቱ ነው። በቂ ምርት ተመርቷል። የሰፕላይ ሳይዱን ስታየው የምርቱ የዋናው መውጫ ወቅት ነው። ሁሉም በየቤቱ ምርት የሚያስገባበት እና በብዛት በአንድ ላይ ገበያ የሚወጣበት ወቅት ነው። በዚህኛውም ሰፕላይ ሳይዱ የዋጋ መጨመር እንደማይፈጥር ነው የሚያሳየው። ሌላ የግብአት አጠቃቀም የአርሶ አደሩን እንዳትል የማዳበሪያ ዋጋ ባለፈው ስንወያይበት ነበር። ከዛ በፊት ሆኖ በማያውቅ ሁኔታ እስከ 30% የቀነሰበት እስከ 30-40% ድረስ የቀነሰበት ሁኔታ ነው የነበረው። ስለዚህ የግብአት የሚፈጠረው ነገር አይደለም፣ ትራንስፖርት የፈጠረው ነው እንዳትል የነዳጅ ዋጋ በዚህ ደረጃ አልጨመረም። በዚህ ደረጃ ቢጨምርም አሁን የሰብል ምርት ላይ የምታየው አይነት አይደለም እና ኢኮኖሚያዊ ነው የሚያስብል አንድም ነገር ምን ፈጠረው ነው።
ጥሩ
እንግዲህ ይሄ ነገር የሞኖፖሊ ነገር አንድ በየሞኖፖሊ ነገር ሊኖር ይችላል። የዚህ ተስማምቶ ዋጋ የመወሰን አንፌር ትሬድ ነው፣ ተገቢ ያልሆነ የንግድ አሰራር። በአርሶ አደሩ በኩል ሳይሆን ነጋዴዎች ካርትል እንደመመስረት ማለት ነው። በዚህ ዋጋ እንሽጥ፣ በዚህ ዋጋ እንሽጥ ብለ ዋጋ ማሰር፣ ከውድድር አለመወዳደር። ተስማምተህ ዋጋውን ከቆረጥከው
መወዳደሪያ ነገር የለም፣
ምንም አንተም ስጋት አይኖርብህም። ከውድድር ውጭ ስለሆነ ሸማቹ ሌላ አማራጭ ስለሚያጣ ይገዛሃል። የዚህ አይነት ነገሮች ያሉ ይመስላል፣ በተለይ አዲስ አበባ ላይ። ይሄ ደግሞ ተገቢ ያልሆነ የንግድ አሰራር ስለሆነ በዚህ ስምምነት የተፈጠረው ሞኖፖሊ ጥያቄ ላይ የሚወድቅ ነው። ይሄ ቼክ መደረግ ያለበት ይመስለኛል። የሚያሳዝነው አርሶ አደሩ ለተጠቃሚ የሚሆነው ከዚህ
አዎ ከተማ ገነት
እዚህ ይሄንን በዚህ ሁኔታ ዋጋውን ያሰሩ ሰዎችና አቀባባይ ደላላዎች ናቸው የሚጠቀሙት። ሌላ እንግዲህ በየዋጋው እንትን ኢንፍሌሽኑ ሲሰራ የባለፈው ወር የጾም ወቅት ስለሆነ የእንቁላል የቂቤ የስጋ ዋጋ አለመጨመሩ ነው የታየው። አሁን ግን ጾም ከተፈታ በኋላ የስጋ ዋጋ ይጨምራል ብለን ባንጠብቅም የቂቤ ዋጋ ግን የእንቁላል ዋጋም መልሶ መውጣት ስለማይቀር ከበዓሉ ጋር ተያይዞ ከ15% በላይ ሊጨምር ይችላል ተብሎ ይገምታል። እርግጥ በሚቀጥሉት 2-3 ወራት በተለይ ለመጀመሪያዎቹ 15 ቀናት ብዙ አትክልት ስለማይመገብ የአትክልት ዋጋ ዝቅ ሊል ይችላል። ለማንኛውም ግን በአጠቃላይ አሁን ያለው ሁኔታ በተለይ በዚህ በሰብል ምርት ላይ ያለው በስምምነት ዋጋን የመወሰን ነገር ያለ ስለሚመስል ይሄ ካልተፈታ መጪው ክረምት ላይ ወደ ገበያ የሚወጣው ምርት እያጠረ ስለሚመጣ ዋጋው ይባሰ ሊጨምር ይችላል። እዚህ ላይ ብዙ ነገር መሰራት ያለበት ይመስለኛል። እስካሁን ግን ይሄ ነው ተብሎ በጥናት የወጣ ዋጋው የሚጨምረው ምክንያት አልተረጋገጠም።
ምንድን ነው ምክንያቱ ታዲያ? የአዲስ አበባ መስተዳደር 4000 የሆኑ ላይ እርምጃ ወስጃለሁኝ አግጃለሁኝ ሰርጃለሁኝ ማስተካከል ይችላል ለሚለው ምንድን አንድ አይነት እነዚህ ምክንያቶች
እንግዲህ
አሁን ምልክ
የውስጣች ብቻ አይደለም
ቀጥል። እሺ
አሁን አንተ የምትለው የዚህ ሰሞን ብቻ አይደለም። አሁን የዚህ ዋጋ ንረቱ አሁን 15% ከደረሰ በኋላ በአንድ ወር ውስጥ ያለውን ሳይሆን የበጀት አመቱን እናወራው አንደኛ 4000 ብሎ እና በተለይ የት ጋር መሰለ ልክ የዲቫሉዌት የተደረገ ሰሞን ወዲያውኑ ከውጭ በዛ በአዲሱ የዋጋ ተመን ወደ ሀገር ውስጥ ምርት ሳይገባ ቀደም ሲል የገባውን በአዲሱ ዋጋ የሸጡ በሚል በስካታ ነጋዴዎች ሱቃቸው ታሽጎና በከስተመር ተቶባቸው ነበር። አሁን ከ4000 ውስጥ አብዛኞቹ እነዚህ ናቸው እንጂ አሁን ባለው ሁኔታ ቀደም በተከስኩል ሁኔታ ከጨመረው ዋጋ ጋር ተያይዞ በቁጥጥር ስር ያላቸውም የከሰሳቸውም ሰዎች ብዙ እና ዝም ብሎ 4000 ሲባል እስከዚህ እስከ ሰሞኑ የጤፍ ዋጋ 2500 2500 ብር ድረስ 2600 ብር ድረስ ሁሉ ደርሷል። አሁን እዚህ ጋር አይደለም ቁጥጥር እየተደረገ ያለው። ይሄ ምን እንዳደረገው በትክክል የሚታወቅ ነገር የለም እና ይሄንን ነው የሚያስለው። እንግዲህ እሱን ማጥናት ያስፈልጋል። የትኛው አካል እንደሚያጠናው ስታቲስቲክስ ሬጉሌት ይሁን የሸማቾች እና ቁጥጥር ይሁን እሱን ቁጥጥር ከማድረግ ያለፈ የሚያጠና አይመስለኝም። ምናልባት የትኛው ተቋምም ይህን ነገር እንደሚሰራውም አላውቅም። ምናልባት እንግዲህ መንግስታዊ ያልሆኑ ተቋማት እንደ የኢትዮጵያ የኢኮኖሚ ባለሙያዎች አሶሲሽን ተቋሙም ራሱ በትክክል አይታወቅም። እኔ ግን ቶሎ ፈጠንቶ መስተካከያ እርምጃ መውሰድ አለበት።
ሁለት ደቂቃ አለችኝ። በሁለት ደቂቃ የነዳጅ ሁኔታ እንዴት ነው? ትራንስፖርቴሽን አለ ወይ? አሁን አንተ ወደ ስራ ስትሄድ ሌሎቹ ወደ ስራ ሲሄዱ ሲመጡ የመዛወሪያ ችግሮች አሉ? የቤንዚን እጥረት አለ? ከተማ ውስጥ ምን የምታውቀው ነገር አለ?
100% ምንም የትራንስፖርት እጥረት የለም። ታክሲ ዛሬ እንደውም እንዳጋጣሚ ትንሽ እስከ ወደ 3:30 ድረስ አርፍጄ ነበረ። ሰው ሳይሆን ታክሲው ነበር ተሰልፎ የነበረው። ከቀን ላይ እንደሱ ነው የሚሆነው። የባሶቹ ብዙ ናቸው። አሁን የሸገር ባስ ባለፎቅ መቻል አንበሳ ባስ ባለፎቆችንም ጭምር ጨምረዋል። ትራንስፖርት እንደልብ ነው። የነዳጅ ማርጃዎች ላይ ሰልፍ የለም። በተለይ ያየሁት አዲስ አበባ ላይ አንድም የትራንስፖርት ችግር የለም፣ አንድም የነዳጅ ችግር የለም።
እሺ፣ በጣም ነው የማመሰግነው አሸናፊ ለትብብርህ። እንግዲህ እስከ ቅዳሜ ደግሞ ቸር እናስብ፣ ቸር እንድንሰማ። ለዛሬው አመሰግናለሁ። አድማጮች፣ ይህ የምታደምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ነው። ዝግጅታችንን ስላዳመጣችሁ እያመሰገንን ተከታታይ ፕሮግራማችን ለመካተል በድረገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መካተል ስላላችሁ ለዛሬ ያለን ሰዓት እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ለሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነትና ህብረት ደህና ሁኑ። Thank you.
ልጆች ፍቅር ለሰው ልጆች ሰላ ለሰው ልጆች ፍቅር ለሰው ልጆች ሰላ ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም